the voice of America. VOA.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በየለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችኋል አድማጮቻችን የእሁድ ግንቦት 23 2007 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል የማስተናግዳችሁ ቆንጂት ታዬ ነኝ ንጉሱ ታምሬ ፕሮግራሙን ይመራልናል ሄኖክ ሰማግዜር እንደምታውቁት የዘገባ ስምሪት ላይ ነው ፕሮግራማችን ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል የሚጀምረው ከዚያ በመቀጠል ያለውን ሰዓት በሚይዘው መስታወት ያለፈው እሁድ ምርጫን አስመልክቶ የወጣቶችን አስተያየት ያካተተው የቪኦኤዋ ዘጋቢ አኒታ ፓውል ማስታወሻ በድጋሚ ይቀርባል። በታዳጊ ወጣት ሃና ላሎንጎ ላይ ለሞት ያበቃትን ወሲባዊ ጥቃት በማድረስ የተከሰሱት ላይ ፍርድ ቤት የቅጣት ውሳኔ ሰጥቷል።
ብዙ ሰው የሞት ቅጣት ሊፈረድ ይችላል የሚልም የጠበቀም ሰው ነበር። አንዳንዱ ሰው ደግሞ ከፍተኛው እንግዲህ ሊፈረድ የሚችለው በቅጣት ወርከን መሰረት የድመልክ ከሆነም እሱም ጥሩ ነው ብሎም ሲጠብቅ ነበር። ለቤተሰብ ግን ምንም አይነት ቅጣት ቢሰጥ ያንን ህመም በግል ያስተያየት ልጃቸውን በማጣታቸው የተሰማቸውን ህመም ይመልሰዋል ብዬ አላስብም።
ወይዘሪት ብሌን ሳህሉ የአዲስ አበባ ዩኒቨርሲቲ የህግ መምህር ነች። ከሰጠችን አስተያየት ላይ የቀነጨብ ነው ነው
ብዙ ጊዜ እዚህ ሀገርም ሆነ ኢትዮጵያ ብዙ ሰው ችግር አለ ክብደት ሲጨምር እና እኔ 150 ፓውንድ ነበርኩኝ ድሮ እና ያው ወደዛ ዳይሬክሽን የሄድኩ ነበረ ወደ 170 ወደ 180 አንድ ነገር ማድረግ አለብኝ ብዬ ነው የጀመርኩት።
ስለ እናት ፋንታ ትባላለች። በአሜሪካ ቴክሳስ ክፍለ ሀገር ነዋሪ ነች። እኔ ክብደቴን በስኬት ልቀንሰው ችያለሁ። መሰል ችግር ያላቸውን የማህበረሰቤን አባላት መርዳት ተልእኮዬ አድርጌ ተነስቻለሁ ብላናለች። አብራን ታመሻለች። የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛ ህጽሮቱ ሲድ የዘንድሮ ተሸላሚ ወጣቶች እነማን ናቸው? ምሽቱን የተከታተለው አሉላ ከበደ ዜናውን ያጋራናል። አብራችሁ እንድታመሹ እንጋብዛለን። ዜናው ይቀድማል።
እንደምን አመሻችኋል? ዜናውን የማቀርብላችሁ ሰለሞን ክፍሌ ነኝ። የምስራቅ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በቡሩንዲ ሊደረግ የታቀደው ምርጫ ቢያንስ በስድስት ሳምንታት ጊዜ እንዲራዘም ጠይቋል። መሪዎቹ የቡሩንዲን የፖለቲካ ቀውስ ለማብቃት በአስቸኳይ የተጠራውን የዳሬ ሰላም ስብሰባ ሲያበቁ ባወጡት መግለጫቸው ሁሉም ወገኖች ግጭቶችን እንዲያበቁ ጥሪ አስተላልፈዋል። የሀገሪቱ መሪዎች ታጣቂ ወጣቶችን እንዲያስፈቱና ስደተኞች የሚመለሱበትን ሰላማዊ መንገድ እንዲያመቻቹም ተማጽነዋል። በዛሬው ጉባኤ ላይ የቡሩንዲን ፕሬዚደንት ተክተው የተገኙት ውጭ ጉዳይ ሚኒስትሩ ናቸው። የዩጋንዳ፣ የታንዛኒያና የኬንያ መሪዎች እንዲሁም የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ ተሳትፈዋል። የፕሬዚደንት ፒየር ኩሩንዚዛ ቃል አቀባይ ለቪኦኤ የማዕከላዊ አፍሪካ ቋንቋ አገልግሎት እንደተናገረው የፕሬዚደንቱ ዋና ትኩረት በአሁኑ ወቅት የምርጫው ዘመቻ ላይ ነው ብሏል። ከዚህ ቀደም በተካሄደው የመሪዎች ጉባኤ ምክንያት ፕሬዚደንቱ 3 የምረጡኝ ዘመቻ ፕሮግራማቸውን ሰርዘዋል። የመፈንቅለ መንግሥት ሙከራም የተካሄደባቸው በዚያን ወቅት ነው ሲል ቃል አቀባዩ ጨምሮ አስረድቷል። ዩናይትድ ስቴትስ ቤጂንግ በደቡብ ቻይና ባህር የመሬት ይዞታዋን ለማጠናከር የምታካሄደውን እንቅስቃሴ መተቸቷን አጥብቃ ተቃውማለች። የቻይናው ከፍተኛ ወታደራዊ መኮንን አድሚራል ሱን ጃንኮ ዛሬ ሲንጋፖር ውስጥ እየተካሄደ ባለው የመሪዎች የጸጥታ ጥበቃ ስብሰባ ላይ ሲናገሩ የሚካሄደው የሰው ሰራሽ ደሴት ግንባታ ትክክለኛና ሕጋዊ ነው ብለዋል። ፕሮጀክቶቹም ለዓለም አቀፉ ማህበረሰብ አገልግሎት እንዲሰጡ የታቀዱ ናቸው ሲሉ ጨምረው አብራርተዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጄኔቭ ወጣ ብሎ በሚገኝ ስፍራ ቢሲክሌት ሲጋልቡ በደረሰባቸው አደጋ የዓለም አቀፍ ጉዞ ፕሮግራማቸው ተስተጓጉሏል። ኬሪ ዛሬ ወደ ጄኔቫ ዩኒቨርሲቲ ሆስፒታል በሄሊኮፕተር ከተወሰዱ በኋላ የሕክምና እርዳታ ተደርጎላቸዋል። ውጭ ጉዳይ መስሪያ ቤታቸው በሰጠው መግለጫ ኬሪ ባደጋው ሳቢያ ሕሊናቸውን አልሳቱም፣ ተረጋግተው ይገኛሉ፣ በቅርቡም ሙሉ በሙሉ ድነው ወደ ሥራ ገበታቸው ይመለሳሉ ብሏል። አደጋው በደረሰባቸው ወቅት ሐኪሞችና የደህንነት ጠባቂዎች በቅርባቸው ነበሩ ተብሏል። የእግር ስብራቱ የደረሰባቸው ውጭ ጉዳይ ሚኒስትር ኬሪ ወደ ቦስተን ሲመለሱ ተጨማሪ ሕክምና ይደረግላቸዋል። በቃል አቀባያቸው ገለጻ መሠረት ኬሪ ዛሬ ጉዳቱ የደረሰባቸው ቀደም ሲል የቀዶ ሕክምና ከተደረገላቸው ሽንጣቸው አቅራቢያ በመሆኑ ያንኑ ቀዶ ሕክምና ባደረገላቸው ሐኪም ይታያሉ ብሏል። ኬሪ ስዊዘርላንድ የተገኙት ከቴህራን ጋር የኑክሌር ግንባታ ስምምነቱ ከማብቃቱ ከትላንት በፊት ከኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ ጋር ለመነጋገር መሆኑ ታውቋል። ንግግሮቹ ዛሬ በታቀደው መሠረት ሳይደረጉ ቀርተዋል። ምክንያቱም ፋብሪካዎቹ የሚገኙባቸው ስፍራዎች እንዲጎበኙ በምዕራባውያኑ የቀረቡ ጥያቄዎችን ኢራን ውድቅ በማድረጓ ነው ተብሏል። በመጨረሻም አገሪቱ ለህልፈት የሚዳርጉ መሳሪያዎችን በመጠቀም ላይ ክርክሮችን እየሰማች ባለችበት በአሁኑ ወቅት ታዋቂው ደ ዋሽንግተን ፖስት ጋዜጣ አሜሪካ ውስጥ እስካሁን በፖሊስ የተገደሉ ሰዎች ቁጥር ምን ያህል እንደው ለማወቅ ጥናት ያካሄደ መሆኑን ገልጿል። የአውሮፓውያኑ ዓመት 2015 ከገባ በአምስት ወራት ጊዜ ውስጥ ብቻ 385 ሰዎች በመላ ዩናይትድ ስቴትስ ተገድለዋል ብሏል ጋዜጣው። ይህም በቀን 2.6 በመቶ መሆኑን አስልቷል። በዚህ ከቀጠለ በዓመቱ መጨረሻ በፖሊሶች የሚገደሉ ሰዎች ቁጥር 1000 እንደሚደርስ ዘ ዋሽንግተን ፖስት ጋዜጣ ይተነብያል። በሀገሪቱ ሕግ መሠረት ፖሊስ በመኮንኖቹ የሚፈጸሙ ግድያዎችን አስመልክቶ ለፌዴራሉ መንግሥት ሪፖርት ማድረግ አይጠበቅበትም። ግድያዎቹ በአብዛኛው የሚፈጸሙት በአፍሪካ አሜሪካውያን ላይ መሆኑ ከፍተኛ ሕዝባዊ ቁጣ ከቀሰቀሰ በኋላ ነው ጋዜጣው ይህ ምርመራ ያካሄደው። ዜናው አበቃ።
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የእሁድ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የመስተዋት ፕሮግራም አስተናጋጃችሁ ቆንጂት ታዬ ነኝ። በምሽቱ ዝግጅት የኢትዮጵያ ምርጫ ከጋዜጠኛ አኒታ ፓውል ማስታወሻ፣ በሃና ላሎንጎ ላይ ዘግናኙን ጥቃት የፈጸሙ የቅጣት ውሳኔ ተሰጣቸው የሕግ መምህርት ወይዘሪት ብሌን ሳህሉ አስተያየት፣ እኔ አሳሳቢ ደረጃ የደረሰ የነበረውን ክብደቴን ለመቀነስና ለመቆጣጠር ቻልኩ፣ ለመሰል ወጣቶች ስኬቴን ላካፍል፣ ወይዘሪት ስለ እናት ፋንታ። ሲድ ዓመታዊ ሽልማቱን ሰጥቷል። የዘንድሮ ወጣት ተሸላሚዎች እነማን ናቸው? አሉላ ከበደ ያወራናል። እነዚህን ይዤ አብሬያችሁ አመሻለሁ። ሙዚቃው ይቅደም። Feel my way through the darkness, guided by a beating heart. I can't tell where the journey will end, but I know where to start. They tell me I'm too young to understand. Say I'm caught up in a dream. Well, life will pass me by if I don't open up my eyes. So that's fine by me. So wake me up when it's all over. When I'm wiser and I'm older. All this time I was finding myself in a
travel the world, but I don't have any plans. Wish that I could stay forever this young, not afraid to close my eyes. Life's a game made for everyone, and love is the prize. So wake me up when it's all over, when I'm wiser and I'm older. All this time I was finding myself, and I didn't know I was lost. So wake me up.
ባለፈው ሳምንት ግንቦት 16 ቀን እሁድ በኢትዮጵያ የተካሄደው ምርጫ ለመዘገብ ተሰማርተው ከነበሩት ጋዜጠኞች መካከል አንዷ የአሜሪካ ድምጿ አኒታ ፓውል ነች። የተለያዩ የህብረተሰብ ክፍሎችን አነጋግራ ባሰናዳችው የጋዜጠኛ ማስታወሻዋ የወጣቶችንም አስተያየት አካታለች። አዲሱ አበበና ትዝታ በላቸው በቅብብል እንዳነበቡት እነሆ።
ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ ግርሰው ጋዜጠኛ ነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን።
ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ። እናም በአውሮፕላን ጣቢያው የኢሚግሬሽን ባለስልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣን ሲበረብሩ፣ እዚያ የመገኘቴ ዓላማ ምን እንደሆነ ስጠይቅና ስመልስ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዥውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን በረቀቀ ሁኔታ እንደሚታፈኑ ለሰባዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል።
ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረጅሙ ተንፍሼ አዎ አልኩት።
በዚህ ምርጫ ደስተኛ አይደለሁም
አለ ከፍ ባለ ድምጽ።
ኢትዮጵያ ውስጥ ዲሞክራሲ የለም።
ትልቅ ድፍረት አልኩት ባድናቆት። ይህ ለኔ አዲስ ነገር ነው። ከ10 አመታት በፊት ኢትዮጵያ ውስጥ ተመድቤ ተቃዋሚዎች በ1997ቱ ምርጫ ሲያሸንፉና መንግስት ያህል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለው አልኩት ጥንቃቄ በተመላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ።
እባክዎ ስለ ምርጫው አንዳች አስተያየት ይኖሮታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ህዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባክዎ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ ፈልጋለሁና ስለ ምርጫው አስተያየት ይኖረውታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መነጽሬን አውልቄ ትክ ብዬ አየሁት። ፎቶም ተነሳሁለት።
የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከ100 በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002 ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሄዱ ተገኝተው መታሰራቸውን ነግረውኛል።
ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ወህኒ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ። ለሀገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ።
ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳው። ሊፍት ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ ግር ሰው አገኘው። ወደ ያስኩት ላፕቶፕ ያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት።
መንግስት ነው እኮ አለ። ኤሌክትሪክም አለ ግን ኢንተርኔት እንዲሰራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪካ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የነርሱ ተከታይ ካሎንሽ ከነርሱ ጋር አንድ ካሎንሽ እነርሱ የሚያደርጉትን ካላደረግሽ የምትፈልጊው ማድረግ አትችይም እና እነርሱን መከተል ያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ። ምክንያቱም ሀገራችን ውስጥ ዲሞክራሲ የለም።
አኒታ ፖል የጋዜጠኛ ማስተዋወሻዋን ስትቀጥል የሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል። ጸጥታ ሰፍኗል። እናም ከአንዱ ድምጽ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ የተሰጠኝ ፍቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው
ምንድነው ምሰሪው ከዚህ ሲል ጠየቃት።
በእረፍት ሽርሽር ላይ ነኝ ብለው በወደድኩ። ለርሱ በርግጥም ጧት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ። መጡና ትንሽ እንድቆይ ይነግረውኝ ካሜራዬንም ወደ መሬት እንዳዘቀዝቅ ትዕዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለስልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ
ግድ የለም ተፈቅዶልሻል።
አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም። ብዙሃን ናቸውና አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ።
በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከዘጠኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ። ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት ዘጠኙ መካከል የኢትዮጵያን መንግሥት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነፃ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው? ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው የኢህአደግ ፓርቲ ስልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል።
እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን ስንነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት አልኩና አንድ ነጋዴ ለማየት ሱቅ ገባሁ። ሶስቱ ሰራተኞቹ በፍርሃት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ።
ገዢው ፓርቲ 100% በምርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ ተናገርኩ። እርሱም ተባለ እንዴ በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በምንጩ ማንነት በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል።
እናም የኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው፣ ትረካዎቼ በደንብ የተደራጁ የድምፅ መስጫ ጣቢያዎችን ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልኮ ከአፍሪካ ህብረት የተሰጠውም ቅይጥ አመለካከት ያካትታል ትረካዬ። የአፍሪካ ህብረት ምርጫው ሰላማዊና ተአማኒ ነው ብሏል። እርግጥ ግን ነጻና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይንም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምፅ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም።
ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የወህኒ ቤት ኃላፊዎች በአቅራቢያቸው የድምፅ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለስላሴ በነጻ የመናገር መብት ማንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሐሳብን በነጻ የመግለጥ መብት የወደፊት ህልም ነው።
የአኒታ ፓውልን የጋዜጠኛ ማስታወሻ ነበር ያደመጥነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ከዚህ ሙዚቃ በኋላ እንመለሳለን። አዲስ አበባ ውስጥ ሃና ላሎንጎ በተባለችው ታዳጊ ወጣት ላይ በቡድን ሆነው በአሰቃቂ ሁኔታ ደፍረው ለሕይወቷ ማለፍ ምክንያት ሆነዋል ተብለው የተከሰሱት 5 ሰዎች የቅጣት ውሳኔ ተሰጥቷቸዋል። የተሰጣቸው የእስራት ውሳኔ ከ17 ዓመት እስከ ዕድሜ ልክ እስራት ቢሆንም ለሃና ወላጆችና ቤተዘመዶች ግን የልብ የማያደርስ አለመሆኑን ዘጋቢያችን መለስካቸው አመሃ በወቅቱ አድርሶናል። ጉዳዩን በቅርበት ስትከታተል የነበረችው የዩኒቨርሲቲ የሕግ መምህርት ወይዘሪት ብሌን ሳህሉንም አነጋግረናታል። በቅደም ተከተል እናድምጥ። ከመለስካቸው እንነሳ።
የፌዴራሉ ከፍተኛ ፍርድ ቤት 3ኛውን ወንጀል ችሎት ሃና ላላንጎ የተባለችውን ታዳጊ ወጣት በጭካኔ በመድፈራቸውና ለሞት አድርሰዋታል ተብለው ክስ በቀረበባቸው 5 ከሳሾች ላይ እስከ ዕድሜ ልክ የሚደርስ ቅጣት ጥሎባቸዋል። ቀደም ባለ ችሎት የጥፋተኝነት ውሳኔ ያስተላለፈው ይኸው ፍርድ ቤት በአንደኛ ተከሳሽ ሳምሶን ሽበሽ ላይ የዕድሜ ልክ እስራት፣ በሁለተኛ ተከሳሽ በዛብህ ገብረ ማርያም ላይ የዕድሜ ልክ እስራት፣ 3ኛ ተከሳሽ በቃሉ ገብረ መድን ላይ የ17 ዓመት እስራት፣ 4ኛ ተከሳሽ ኤፍሬም አየለ ላይ የ20 ዓመት እስራት፣ 5ኛ ተከሳሽ ተመስገን ጸጋዬ ላይ የ18 ዓመት የእስራት ቅጣት ጥሎባቸዋል። በተሰጠው ቅጣት አንደኛና ሁለተኛ ተከሳሽ በመከፋት ፍርድ ቤቱን ዘልፈዋል። በተቃራኒው ደግሞ ይሃና ላላንጎ አባትና የቅርብ ዘመዶቿ በቅጣቱ እንዳረኩ ከችሎቱ በኋላ ሲናገሩ ተደምጠዋል። ባለፈው መስከረም ወር በሃና ላላንጎ ላይ የተፈጸመው ድርጊት አያሌ ሕዝብ ያሳዘነ እንደነበረ ይታወሳል። ጉዳዩን የያዘው ፍርድ ቤትም በዝግ ችሎት ሲመረምረው እንደቆየም ይታወቃል።
ሃና ላይ አሰቃቂውን ጥቃት በፈጸሙት ላይ የተሰጠውን የቅጣት ውሳኔ በተመለከተ መለስካቸው አምሃ በወቅቱ የዘገበውን ነበር ያደመጥነው። ቀጣዩዋ እንግዳችን ደግሞ ስለ ውሳኔው ታብራራልናለች። ቀጣይ ስራ ምን እንደሆነም ታመለክተናለች።
ብሌን ሳህሉ እባላለሁ። የአዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት መምህርና በሸገር ሬዲዮ ጣቢያ ላይ ደግሞ የሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። የሃና ላላንጎን ጉዳይ ከባለፈው ኖቨምበር ጀምሮ ጉዳዩ በጋዜጣ ላይ ተነግሮ ከዚያም ደግሞ በተለያዩ የሬዲዮ የመገናኛ ብዙኃን ሽፋን ካገኘ ጊዜ ጀምሮ ብዙዎቻችን ስንከታተለው ነበር። ቀደም ሲል እንደተገለጸው ሃና ላይ የደረሰው ወንጀል በቡድን ሆነው ተደራጅተው ከትምህርት ቤት በምትሄድበት መንገድ ላይ ይዘዋት ከዚያም አንደኛው ተከሳሽ ቤት ውስጥ በመውሰድ ለአምስት ቀናት በተከታታይ እየተፈራረቁ የተለያዩ የወሲብ ጥቃቶችን ከፈጸሙባት በኋላ መንገድ ላይ ጥለዋት ሄደው በምትሄድበትን የምትሆነውን ሳ በማታውቅበት ሁኔታ የተወሰኑ ጊዜዎች ከቆየች በኋላ ቤተሰቦቿም ከዛ ከጠፋች ቀን ጀምሮ ሲያፈላልጓት ስለነበር አግኝተዋት መጨረሻ ላይ ሆስፒታል ገብታ ሆስፒታል ውስጥ ለሀያ ቀን ያህል በዘውዲቱ ሆስፒታል ስትታከም ከቆየች በኋላ ህይወቷ ሊያልፍ ችሏል። ሀና ላይ የደረሰው ነገር ይሄ ነው። ከዛ እሷ ሆስፒታል እያለች ተይዘው ለወንጀሉ ተጠያቂ የሚሆኑትን ከተያዙ ውስጥ ሶስቱን በህይወት እያለች ጠቁማ ለይታቸው ነበረ። ከዚያ በኋላ ሁለቱ ተጨማሪ ተይዘው የፍርድ ሂደቱ ተጀምረዋል። የእሷን ህይወት ማትረፍ ባይቻል እንኳን ፍትህ ማግኘት ይቻል ይሆን ወይ በሚል ተከሰው የፍርድ ሂደቱን ሁላችንም ስንከታተል ነበር። የተሰጠው የፍርድ ውሳኔ በተከሰሱበት ወንጀል እንግዲህ አቃቤ ህግ የከሰሳቸው በአስገድዶ መድፈር ብቻ ሳይሆን እንግዲህ አስገድዶ መድፈር በኢትዮጵያ ወንጀለኛ መቅጫ ህግ 620 ቁጥር ላይ የሚገኝ ሲሆን እዚያ በዛ ወንጀል ስር በቡድን ሲፈጸም ከ18 ዓመት በታች በዝቅ ብሎ ባለው በ626 ደግሞ ከ18 ዓመት በታች ባሉ ልጆች ላይ ሲፈጸም የማክበጃና የተለያዩ የወንጀሉን ጭካኔ የሚያሳዩ አንቀጾችን በመጥቀስ ነበረ መጀመሪያ ይከሰሳል ተብሎ ሲጠበቅ የነበረው። አቃቤ ህግ ግን ከዚያም ከፍ አድርጎ በመውሰድ የተደፈረችበት መንገድ የደረሰበት የስቃይ መጠን እና በኋላም የህይወቷን ማለፍ ተከትሎ የግፍ ግድያንም ጭምር ክስ ሊያቋቁም የሚችል ስለሆነ የተፈጸመው ወንጀል በሚል ያም ማለት በአስገድዶ መድፈርና የግፍ ግድያ በሚል ነበር የተከሰሱት። ሁለቱ ወንጀሎች ደግሞ በአስገድዶ መድፈር ለብቻው ከፍተኛው ቅጣት የእድሜ ልክ የሚሆን ሲሆን በ539 በግፍ ግድያ ደግሞ ስናየው ከሞት ቅጣት ድረስ ሊያስኬድ እንደሚችል ይገልጻል። እና በዛም መሰረት አቃቤ ህግ ክሶቹን ምስክሮቹን ካሰማ በኋላ ከፍተኛ ሊል የሚችለውን ቅጣት ነበር የጠየቀው። ያም ማለት ሁለቱ አንድ ላይ ተወስደው የሞት ቅጣት እንዲቀጡልኝ ብሎ ነበር የጠየቀው። ከፍርዱ የመጀመሪያ ሂደት ጀምሮ ተከሳሾች እኛ በዚህ ነገር ውስጥ የለንበትም፣ በትክክል አይደለም የተያዝንበት መንገድ በሚል ጥያቄዎችን ሲያቀርቡ ነበር። ከዚህም ጉዳይ ጋር ደግሞ በተገናኘ የእውነትም መብታቸው ተጥሶ ከሆነ በአግባቡ ከሆነ ያልታሰሩት በሚለው ላይ ብዙዎቻችንም ጥያቄዎችን ስናቀርብ ነበረ። ከዚያ ግን ማስረጃዎችንና ምስክሮችን በማቅረብ ከአቃቤ ህጉ ጋር በነበረኝ የቃለ መጠይቅም ላይ እንደገለጸልኝ ከሆነ መሀና በጠቆመችው ላይ ተመስርተው ከዚያም ደግሞ ራሳቸው ተከሳሾች ባመኑት ላይ ተመስርተን ነው በሚልበት ወቅት ጥያቄውን ያንን ጥያቄ አንስተን ነበር። ተከሳሾች ግን በብዙ ድብደባና ከኛ ፈቃድ ውጪ በሆነ መንገድ ነው እንድናምን የተደረግ ነው በሚል ክፍለ ፍርድ ቤቱ አቤቱታ አሰምተው ስለነበረ ከዛ ውጪ ከነሱ የተነሱ የተናገሩትም በግልጽ ሊመሰክር የሚችል ተጨማሪ ማስረጃ ተገኝቷል የሚለውን ጥያቄ ጠይቀን ነበረ። እነሱም አቃቤ ህጉም እንደገለጸልን ከአንደኛው ተከሳሽ ቤት ወንጀሉ የተፈጸመበት ቤት አጠገብ የሚኖሩ ሰዎችን ጨምሮ የተለያዩ ምስክሮች ቤት ውስጥ ገብታ ስትጮህ እንዳደረች፣ ነገር ግን ሌሊቱን ሙሉ በጣም ከባድ ጩኸትና የጉዳት እየደረሰባት እንደሆነ ብንሰማም ድረሱልኝ ብትልም ልጆቹ በጣም በሰፈሩ የሚፈሩ እጅግ ጉልበተኞች ስለሆኑ ምንም ማድረግ አልቻልንም፣ ይሄ ደግሞ የመጀመሪያ ጊዜም አይደለም በሚል መስክረው ነበረ። እና ያንን ምስክርነትና ሌሎችንም ምስክሮችን በመጠቀም በትክክልም በግልጽም ያ ወንጀል እንደተፈጸመ ማሳየት ችለን ነው ፍርድ ቤቱ የወሰነው በሚል ማብራሪያውን ሰጥቶናል። እዚህ ማብራሪያ ላይ እንግዲህ የጉዳዩን ዝርዝርና የምስክሮችን ቃል አለማንበቤ እንዲጠቀስ እንፈልጋለሁ። እዛ ላይ ያንን ጉዳዩን ካነበብነው በኋላ የተለየ አስተያየት የምንይዝበት ምክንያት ሊኖርም ይችላል። እስካሁን ባለን መረጃ ግን እነዚህ መሆኑን ከአቃቤ ሕጉ መረዳት ችለናል።
ለአሁኑ የሂደቱ ዝርዝሩን በሚገባ አስረድተሽናል። ነገር ግን የሀና ቤተሰቦች በፍርድ ውሳኔው እንዳልተደሰቱም ተጠቅሷል። ወደዛ ትሄጅልን?
እሺ። የፍርድ ውሳኔ ባለፈው አርብ ዕለት ፍርድ ቤቱ በወሰነው መሰረት አምስቱ ተከሳሾች ሁለቱ የእድሜ ልክ ተፈር ሲፈረድባቸው ሶስቱ ላይ ደግሞ የ20 ዓመት የ17 እና የ18 ዓመት ፍርድ ተሰጥቷል። ይህን ፍርድም ተከትሎ ብዙ ሰው የሞት ቅጣት ሊፈረድ ይችላል የሚልም የጠበቀም ሰው ነበረ። አንዳንዱ ሰው ደግሞ ከፍተኛው እንግዲህ ሊፈረድ የሚችለው በቅጣት ወርከን መሰረት የእድሜ ልክ ከሆነም እሱም ጥሩ ነው ብሎም ሲጠብቅ ነበረ። ለቤተሰብ ግን ምንም አይነት ቅጣት ቢሰጥ ያንን ህመም በእኔ በግል አስተያየት ያንን ህመም ይቀይረዋል ወይም ልጃቸውን በማጣታቸው የተሰማቸውን ህመም ይመልሰዋል ብዬ አላስብም። ስለዚህ ምናልባትም በዛ ምክንያት ቅር ተሰኝተውም ከሆነ የእነሱን ህመም እነሱ ናቸው የሚያውቁት። በተለይ ለእናት ልጅን ሴት ልጅን በዛ መልኩ ማጣት በእንግዲህ መጥፎ ሊባለው የሚችለው አንድ ሰው ላይ ሊፈጠርም ከሚችሉ ነገሮች አንዱ ነው ብዬ ነው የማምነው።
ትክክል ነው።
ከዛም ጋር የተገናኘ ይመስለኛል።
ወይዘሪት ብሌን ሳህሉ በአዲስ አበባ ዩኒቨርሲቲ የህግ መምህርት፣ ወጣት በመሆንሽ መምህርቷን አንቺ ማለቴን አድማጮች ይረዱልኛል ብዬ ተስፋ አደርጋለሁኝ። በጣም አድርጌ አመሰግናለሁ።
እኔም አመሰግናለሁ።
Sit not, 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 s
ውድ የመስታወት አድማጮች በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የእሁድ መስታወት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። ቀጣዩዋ እንግዳዬ አሜሪካ ቴክሳስ አርሊንግተን የምትባል ከተማ ነዋሪ ወጣት ነች። ሰውነቴ ወፈር ያለ ሲሄድ እንዴ እንደ ሌሎቹ በከባድ ሁኔታ እንደገዘፉት ለሆነ አይደለም እንዴ ብዬ በመስጋት መፍትሄውን ልፈልግ ተነሳሁ። ክብደቴንም በሚገባ ልቀንስ ቻልኩ። ያን ማድረጌ ብዙ ደስታና የስኬት ስሜት ሰጥቶኛል ትላለች። እንደኔ በውፍረት ምክንያት ለተቸገሩ ወገኖቼ ይህንኑ ላካፍል ፈልጋለሁ፣ ተልእኮዬ አድርጌዋለሁ ትላለች ወጣቷ። ተዋውቋት።
ሰላም፣ ጤና ይስጥልኝ። በጣም ነው የማመሰግነው ቆንጆት ነው ቻንስ ስለሰጠሽኝ። ስሜ ስለ እናት ፋንታ ይባላል። እዚህ አርሊንግተን ቴክሳስ ነው የምኖረው እና ከኢትዮጵያ ከወጣው ብዙ ጊዜ ሆኖኛል። ኦቨር 15 ይርስ፣
15 ዓመት በላይ
ያ ላይክ 20 ይርስ፣ 20 ዓመት ሆኖኛል ከኢትዮጵያ ከወጣው እና እዚህ ሀገር ነው ያው ሀይ ስኩልም የጨረስኩት፣ ኮሌጅም ሶሻል ወርክ ነው የተማርኩት። ባችለሪንግ በሶሻል ወርክ ነው የጨረስኩት። ማስተርሴንም በሶሻል ወርክ ነው የጨረስኩት። አሁን ለካቶሊክ ቻሪቲስ ፎርት ወርዝ በሶሻል ወርከር ነኝ። የሬፊጂ ሶሻል ወርከር ነው የምሰራው።
ለካቶሊካዊ በጎ አድራጎት የስደተኞች መርጃው ክፍል ነው መሰሪው?
አዎ፣ እዛ ያው ከአፍጋኒስታን ከሱዳን ከየቦታው የሚመጡትን ሰዎች ነው የምንረዳው።
ከኢትዮጵያም አሉ?
ያ ከኢትዮጵያም አሉ። ኤርትራ፣ ሱዳን፣ ሊቢያ እሱን ነው የምሰራው አሁን። ድሮ ደግሞ ኢራክ ሆስፒታሎች ሰርቻለሁ። እንደዚህ ዶሜስቲክ ቫዮለንስ ሸልተር ሰርቻለሁ። ከልጆች ጋር ሰርቻለሁ። እንደ ካውንስለር መሆኛለሁ። ሶ ኦልሞስት አ ይር አጎ ደግሞ እንደዚህ የዌት ሎስ ኮምፒቲሽን ነበረ እና እኔ ብዙ ጊዜ ከልጅነቴ ጀምሮ ስትራግል አረግ ነበረ በዌት
የክብደት መቀነስ።
አዎ፣ ብዙ ጊዜ አይ ቲንክ እዚህ ሀገርም ሆነ ኢትዮጵያ ብዙ ሰው ችግር አለ። ዌት ሰው ዌት ጌን ሲያደርግ
ክብደት ሲጨምር
ይመጣሉ። ክብደት ሲጨምር ያ ብዙ ችግሮች አሉ እና በዛ ምክንያት እኔ የሰዎቹን ቢፎር ን አፍተር ፎቶ ሳይ ይሄንን ቻንስ መውሰድ አለብኝ ቢካዝ እኔ 150 ፓውንድ ነበርኩኝ ድሮ እና ያው ወደዛ ዳይሬክሽን እየሄድኩ ነበረ። ወደ 170 ወደ 180 እየሄድኩ ነበረ እና አንድ ነገር ማድረግ አለብኝ ብዬ ነው የጀመርኩት የሰዎቹን ትራንስፎርሜሽን አይቼ።
ሌሎች ሰዎች ክብደት ቀንሰው ክብደታቸው ትልቅ በነበሩበት ጊዜና ከቀነሱ በኋላ ያላቸውን ፎቶግራፍ ስታይ እኔም ይሄን ነገር መጀመር አለብኝ አልሽ?
አዎ፣ ይሄን ነገር መጀመር አለብኝ። ምክንያቱም ማመን ፈልጌ ነበር፣ አላመንኩም ነበረ። እንዴት አንድ ሰው በ55 ቀን ውስጥ ይሄን ያህል ክብደት ይቀንሳል ብዬ ማመን ስላልቻልኩ ራሴ መሞከር አለብኝ። እኔ ከሞከርኩኝ ሌላ ሰውም መርዳት እችላለሁ እነ ፊቸር ብዬ ነው ጎሌ የነበረው። ስለ ራሴ ብቻ ሳይሆን ሌላ ሰውም ለመርዳት እና ጀመርኩኝ። በ3 ሳምንት ውስጥ 12 ፓውንድ እንደዚህ ቀነስ። ቶታል 17 ፓውንድ ነው የቀነስኩት ውድን 55 ቀን ማለት ነው። ይህ እንደውም አልታወቀኝም ነበር። አሁን ለምሳሌ አንዳንድ ስራ ቦታ ሲሄድ አንዳንድ ቦታ የሚያቀኝ ሰው 3 ሳምንት 2 ሳምንት ያላየኝ ሰው እንዲህ ምንድን ነው የምታረጊው? ፕሊስ እኛንም እርጅን። በጣም ትራንስፎርም አድርገሻል፣ ኮምፕሊትሊ ዲፍረንት ሆነ የምትመስዩ እንደዚህ ሲሉኝ ኦኬ ይሄን ነው የማደርገው ብዬ ሼር አደረኩ ማለት ነው። እና ዌት ሉዝ ማድረጉ ብቻ ሳይሆን ሰልፍ ኮንፊደንስ አንድ ነገር ደግሞ አድርጎ ያንን ነገር ኮንሲስተንትሊ አድርጎ አካምፕሊሽ ማድረግ ራሱ ለራሴ በጣም ሪዋርድ ነው የሰጠኝ። እና እንደ ቀልድ ጀምሬው መጨረሻ ላይ ካምፓኒው ደወለልኝ። ሴቶች ታፕ 5 ነሽ ሲሉኝ አክድን ብሊቭ ኢት እና ሴድ ዋት የእኛን ደግሞ ፎቶ የሚያይ ሰውዬ ጆርጅ ፌራ የዋና ላይክ እነ ጀነፈር ሎፐስ፣ ማርክ አንቶኒ፣ ደሮክ ላይክ ትላልቅ ፌመስ ሰዎች ፐርሰናል ትሬነር ነው እና እሱ ነው ኒውትሪሽንስት ነው ፐርሰናል ትሬነር ነው። እሱ ነው ፎቶችንን አይቶ እንደዚህ ያው መጨረሻ ላይ ዲሳይድ ሊያደርግ የቻለው። እና
በምግብ ብቻ ነው ወይስ በምግብና በኤክሰርሳይዝ በስፖርትም ጭምር ነው?
ኦኬ፣ ይሄ የክብደት መቀነስ ስን ምንድን ነው? ቤሲክሊ ፕሮዳክት አለን እና 3 አይነት ፕሮዳክቶች ናቸው። እነዚህ 3 ፕሮዳክቶች ከኒውትሪሽን ሃንድቡክ ጋር ነው የሚመጡት እና ይሄ ኒውትሪሽን ሃንድቡክ ምንድን ነው የሚያደርገው 55 ዴይስ ፕሮግራሙን ፍሮም ዊክ 1 ቱ ዊክ 8 ምን ማድረግ እንዳለባቸው፣ ምን ምግብ እንደሚበሉ፣ ምን ስናክ እንደሚያደርጉ፣ እራታቸውን ምሳ ብሬክፋስት እና ምን አይነት ኤክሰርሳይዝ ፎር ሃው ሎንግ ኤክሰርሳይዝ እንደሚያደርጉ ኤቭሪቲንግ ጋይድ ያደርጋል ማለት ነው። ምንም ነገር አያሰ እኔ ያረኩት ኤክሰርሳይዝ አረኩኝ፣ ፕሮዳክቶቹን ወሰድኩኝ። ይሄ ድሮ የምበላቸውን ነገር ኮምፕሊትሊ አቮይድ አረኩኝ። ሶ ዊዝን 55 ዴይዝ ሂውጅ ትራንስፎርሜሽን ነው ያየሁት ማለት ነው።
ውድድሩም ውስጥ ውድድር ነበረሽ?
ውድድር ነበረ እና ታፕ 5 16,000 ሰው ሁለተኛ ነው የተሸለምኩት እኔ ነው።
ይኸውልሽ እንግዲህ ስለ እናት ብዙ ጊዜ ብዙ አይነት ማስታወቂያዎች ይወጣሉ። በዚህ መንገድ ክብደታችሁን ቀንሱ፣ በዚህ መንገድ እንረዳችኋለን፣ የእኛ ነው ፍቱን መንገድ እየተባለ ብዙ ነገር ይነገራል እና የእናንተ ከሌላው በምንድን ነው የሚሻለው? አሁን ይሄንን ለሚሰሙ
ያ ብዙ ሰው እንደዛ ነው። እኔም አሁን ቻለንጁን ጆይን ያደረጉ ሰዎች ሀዱ አይ ነው እኔ የምለው ፐርሰናሊ እኔ ስለሞከርኩት ደ ጎል ኢዝ ያ ሰው 55 ዴይስ ሉዝ ካረገ በኋላ ዊ ዶንት ዋንት ያ ሰው እንደገና ከ55 ዴይስ ምንድን ነው የ55 ዴይስ ፕሮግራም የሚያስተምረው ሄልቲ ኢቲንግ ሀቢት ድሮ የምትበሉትን እና አሁን የምትበሉትን ኮምፕሊትሊ ቀይሮ አሁን ምን መብላት እንዳለባቸው ቢከስ እኔ ደ ሴም ቲንግ ጀስት ማይ ቴስቲሞኒ ማለት ነው። ድሮ የምበላውን ነገር አሁን አልበላም ላይ ኮምፕሊትሊ ቢከስ አይ ዋን ቢ ሄልቲ እና 55 ዴይስ ፕሮግራሙ ወደፊት ጌን እንዳላረግ ዌይት ላይፍ ስታይል ቼንጅ ነው
ያኗኗር ልማድ ለውጥ
ነው የሚያደርጉት። እና አሁን እኔ ፐርሰናል ኮች ነኝ፣ ሄልት ኤንድ ፊትነስ ኮች ነኝ። እና ሲንስ ጃንዋሪ 2015 ኦቨር 15 ፒፕል ጆይን ዘ ቻሌንጅ። እና አንድ ፐርሰናል ስቶሪ ሼር ላድርግላችሁ።
እሺ።
በአጋጣሚ አትላንታ ሄጄ ነበረ ማርች ላይ እና ኦኬ እኔ ይሄ ነገር ስለረዳኝ ሜይ ቢ ኢትዮጵያን ኮሚኒቲ ማነጋገር አለብኝ ሰውን ሪች አውት ማድረግ አለን ቢካዝ ብዙ ሰው ዌት ስትራግል ስለሚያደርግ ብዬ ስላየር ቢፎር ኤን አፍተር ኤቭሪዌር ፖስት አድርጌ ነበረ።
የራስሽን
እና የራሴን እና ደግሞ የኔም ደግሞ ጆይን አሁን ጓደኛዬ ሂ ላስት ኦቨር 81 ፓውንድ እሱ ራሱ ሌላ ጓደኛዬ ደግሞ ሺ ላስት ኦቨር 14 ፓውንድ እና የእነሱንም የኔንም ፍላየሮች ኤቭሪዌር ፖስት አድርጌ ነበረ እና አንድ ልጅ ደወለችልኝ አትላንታ የምትኖር እና እኔ ብዙ ነገር አይቻለሁ፣ ቢፎር ኤን አፍተር አይቻለሁ። ግን ብዙ አድቨርታይዝ ያደርጋሉ አበሻ ስለሆንሽ ይሰራል ወይ አነስት ሆነሽ ንገሪኝ አልኩ አለችኝ። ይሰራል እኔ የሞከርኩት ነገር ነው። እኔ ነኝ የምታይኝ ፎቶ እና ሲሪየስ ከሆንሽ ቢካዝ እኔ ሲሪየስ ሰው ነው ምፈቅዝ ሪሊ ፎርስ ማድረግ አይቻልም ሰውን ሉዝ አርጉ ዌይት ሄልቲ ኢቲንግ ብሎ እና ሲሪየስ ከሆንሽ ሚት አርጊኝ ሆቴሌ ብዬ መታ ሳይን አፕ አረገች እና ምን አለችኝ እግዚአብሔር ብዙ አይነት ምክንያት አለው እና ከአንቺ ጋር ሜይ ቢ ኢንትሮዲውስ ያደረገኝ ለሪዝን ነው። ምክንያቱም ልጅቷ በጣም ሰልፍ ኮንፊደንስ አታ ነበረ፣ ሉዝ ዌይት ማድረግ ትፈልግ ነበረ። በቃ ኦንሊ ሶሉሽን የነበራት ያው እንትን ሰርጀሪ ማድረግ ነበር ኦቨር 200 pounds እና ነገርኳት። አሁን ኮምፕሊትሊ ዲፍረንት እና ኦልሬዲ ዊድን ቱ ዊክስ ኦልሬዲ 12 pounds ነበር ሉዝ ያደረገችው እና ራሷ ማመን ጀስት completely different sonich na I don't know her na hun more family honnal na ene marege mfellego alamaye ethiopian community hone any community hone lemerdat no ene karadain ene katetekemkubet misara khone why not because and so katarada many people difference marege chilalena I'll be more than happy share la marege ya selenat fanta balallo ka alexton texas ama mesegnalo ቆንጂት
በጣም አመሰግንሻለሁ።
ዋልሽበት ቦታ ባለፍሽበት መንደር ምነው እንደ ጠላት ለኔ ማይነገር ሰው አለፈች ቢሎኝ ተከትዬሽ ነበር ባቃሽም ጥራለኝ ስታላይሽን ስከር ዋልሽበት ቦታ ባለፍሽበት መንደር ምነው እንደ ጠላት ለኔ ማይነገር እንዴት እንደምሆን ባየሽ ቢምን ነበር ጉዳይ የለኝም ካንቺ ሀሳብ ቀር እኔ ቢሉኝ ቤትሽ መኖሪያሽ መገኛው ሽበለት ማልተኛ አሳ በጃውዶ አርጎን ስደተኛ
የመጨረሻው ቅንብራችን ላይ ደርሰናል። አሜሪካ ውስጥ ከተቋቋመ 23 ዓመታት ያስቆጠረው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ሲድ የዘንድሮ የ2015ቱን የሽልማት ስነ ስርዓት ከጥቂት ቀናት በፊት አካሂዷል። ዘንድሮ ሲድ ከሸለማቸው መካከል አንዱ የግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጠቅላይ ሚኒስትር የነበሩት አክሊሉ ሀብተወልድ ይገኙበታል። ወጣቶችም በትምህርታቸው የላቁ፣ ለማህበረሰብ ትልቅ አስተዋጽኦ ያበረከቱ ወዘተ ተሸልመዋል። አሉላ ከበደ ተከታትሎት ነበርና እንዲያካፍለን ጋብዣዋለሁ። አሉላ፣
በሐሙሱ የባህልና ማህበረሰብ ፕሮግራማችን አንድ ሰው መርጠን ፈንጠቅ እንዳደረግ ነው ከህይወት በኋላ የተሸለሙት ጸሐፌ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመሆን በቀዳማዊ ኃይለ ሥላሴ ዘመነ መንግስት ያገለገሉ ናቸው። እሳቸውን ዝክረ ታሪክ የተመለከተ ዝግጅት ባቀረብንበት ወቅት በአዋቂዎች ጎራ 6 ኢትዮጵያውያንና አንዲት አሜሪካዊት ናቸው ዘንድሮ ለዚህ ክብር ወይም ለሽልማቱ የበቁት። በ23ኛው የማህበረ ግዩራን ዘረ ኢትዮጵያ አመታዊ ክብረ በዓል ላይ አዋቂዎችን የተመለከተው ሰፊ ዝርዝር ነው፣ ግን በአመራር ችሎታቸውና ለሀገር ባበረከቱት ዲፕሎማሲያዊ ስራ ከተከበሩት ከህይወት በኋላ ቀደም የጠቀስኳቸው አክሊሉ ሀብተወልድ፣ የኪነ ጥበብ ባለሙያዎቹ መምህር፣ ዲሬክተር፣ ተዋናዩ ተስፋዬ ገሰሰ፣ የአዲስ አበባ ዩኒቨርሲቲው ታማኝ በየነ እንዲሁ የኪነ ጥበብ ሰው፣ ዮሐንስ ገብረ ጊዮርጊስ ኢትዮጵያ ሬድስ የሚል ተቋም ለህጻናት መጽሐፍት በማሳተምና የንባብ እድልን በመፍጠር የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ2008 ዓመተ ምህረት የሲኤንኤን የአመቱ ምርጥ ሰው እጩ ሆኖ ቀርቦ የነበረ ነው እናስታውሳለን። እንዲሁም አሜሪካዊት አጋሩ ጄን ኮርቲስ ከ30 በላይ መጽሐፍት የጻፈች ነች። በአብዛኞቹም የኢትዮጵያን ተረቶችና ታሪኮች መሰረት ያደረጉ ለህጻናት የተጻፉ መጽሐፍ ነው። የራሷም ታሪክ ወደ ማጂ የሚወስድ ነው። ኢትዮጵያ በልጅነቷ የኖረች ነችና ሌሎች ተሸላሚዎች መምህር ዶክተር ዘበነ ለማ በመንፈሳዊ አገልግሎታቸውና የተቸገሩ በመርዳት የአሜሪካ ድምፅ ራዲዮ የዘንድሮውን ይዞታውን ከመያዙ የዛሬ 33 ዓመት ከመመስረቱ በፊት ብዙ አስርታት ቀደም ብሎ የአሜሪካ የውጭ አገልግሎት በሚል ስም ይቀርብ የነበረ የአሜሪካ ድምፅ ፕሮግራምን ካቀናበሩ ወይም በቀዳሚነት ከመሩ ሰዎች አንዱ ዶክተር ተሾመ ዋጋው የትምህርት አዋቂ ናቸው። እሳቸውም ከተሸላሚዎች ናቸው። ከሞላ ጎደል ይህን ይመስላል ቆንጂት፣ 7 ሰዎች በአዋቂዎች ጎራ
እንዳልከው ስብጥሩ በየአመቱ እንደሚሆነው ያው ግሩም ነው። በነገራችን ላይ እንደ ወጣቶቹ ላይ እናትኩራለን እንጂ የእነዚህ የአዋቂዎቹ ተሸላሚዎችም ታሪክ፣ ስራ፣ ተመክሮ ወጣቶቹም ሊሰሙት የሚገባ ነው እና ወደፊት በባህልና ማህበረሰብ የምታቀርባቸውን መልሰን በወጣቶች ፕሮግራም ለወጣቶቹ ማድረስም ይኖርብናል ብዬ አስባለሁ። ወደ ወጣቶቹ ሄድልን ለዛሬው ግን።
መልካም ቆንጅት፣ በወጣቶቹም ጎራ እጅግ ተስፋ የሚሰጡ በጣም የላቀ የትምህርትም የማህበራዊ አገልግሎት ስራ የሚያስመዘገቡ ከሁለተኛ ደረጃ ትምህርት ቤት ተመራቂዎች እስከ ኮሌጅ ተመራቂዎች ድረስ የወደፊት አቅጣጫቸውን ከወዲሁ የጀመሩ የሚመስሉ የተመረጡ ወጣቶች ለክብር በቅተዋል። ጥቂቶቹን ላጋራ። ናኦሚ ፍሳሀ እጅግ ከፍተኛ ውጤት ያመጣች፣ ማህበረሰብ አስተዋጽኦም ከፍተኛ የሆነ፣ በከፍተኛ ውጤት ወደ ፕሪንስተን ዩኒቨርሲቲ የመግባት እድል ያገኘች ናት። ውዳሴ በፍቃዱ በጣም ከፍተኛ ውጤት ካመጣች በኋላ ወደ ታዋቂው የሕክምና ትምህርት ቤት ጃን ሀፕኪንስ የምትገባ ናት። ኤልሳቤጥ ለየት ያለ ሌላ ችሎታም አላት። እንግዲህ በትምህርት ችሎታቸው ከአራት ነጥብ በላይ ያመጡ ናቸው ሁሉም። ከፍተኛ የማህበራዊ ተሳትፎዎች፣ ብዙ ክበቦች ውስጥ በመሳተፍ የሚታወቁ ናቸው። ኤልሳቤጥ ታዲያ አማርኛ ማቀላጥፋት ትናገራለች። አዎ፣ በሱም ችሎታዋ ትደንቃለች። አሁን በቅርቡ በሊቢያ በኢትዮጵያውያን ላይ የደረሰውን ጉዳት አስመልክቶ የቀድሞ የአሜሪካ አምባሳደር ዴቪድ ሺን የጻፉትን ጽሁፍ ሁለት ሃይማኖቶች ኢትዮጵያ ውስጥ ያላቸውን ታሪክ የተመለከተ ጽሑፍ መነሻ አድርገው የራሳቸውን ሀሳብ እንዲጽፉ የሚጋብዝ ውድድር፣ ስነ ጽሑፍ ውድድር በየዓመቱ ይካሄዳል። በሱ ውድድር አሸናፊም ወጥታለች ኤልሳቤጥ፣ ሁለተኛ ሽልማትም ነበራት። ናኦሚ ፍሳሀ ቀደም ብዬ ጠቀስኳት 4.4 ነው ያመጣችው ውጤት። በጣም የላቀ ችሎታዋ ከትምህርት ቤቷ ከምታደርጋቸው ተሳትፎች የላቀ ስፍራ የተሰጣት ደግሞ ግሩም የክርክር ችሎታዋ ነው። በዛ ችሎታዋም ሽልማቶችን አግኝታለች። ታዋቂ ሰዎች የሚያቀርቡት የንግግር ጽሁፍ ክህሎት፣ በዛ ጽሁፏም ከፍተኛ ውጤት አምጣለች። ወደፊት ታዋቂ የንግግር ጸሐፊ ትሆናለች የሚል ግምት ያሳደረች ናት። ቆንጅት፣ ሁልጊዜ እንደሚባለው ነው ኤልሳቤጥ አሁን ከምትሳተፍበት እና አሁን ካመጣችው ውጤት አንጻር የድንገተኛ ጊዜ ሕክምና የሚባለው እጅግ የተለየ ችሎታ የሚጠይቀው የሕክምና ዘርፍ ለማጥናትና በዛ ትምህርቷን ለመግፋት የተዘጋጀች መሆኗ ተገልጿል። እንግዲህ ብዙ ጊዜ እንደሚሆነው በጣም ግሩም ወጣቶች ናቸው። ቆንጂት፣ ይሄኛው የተዋጣለት የልጃገረዶች ክበብ እየተባለ ነው የተገለጸው፣ በአብዛኞቹ ሴቶች ናቸው። የትምህርት ችሎታቸው ብቻ ሳይሆን ነገሮችን የሚመለከቱበት በማህበረሰቡ ሊያመጡ ከሚፈልጉት ለውጥ አንጻር ቀደም ብዬ እንደነገርኩሽ በየአመቱ ከፍ እያለና የሚያበረታታ ደረጃ ላይ እየደረሰ መሆኑን ያሳያል። የማህበረሰቡንም ተስፋ በወጣቶቹ ላይ ነውና በሚኖሩበት ማህበረሰብም ሆነ በአጠቃላይ በኢትዮጵያ ጉዳዮች ላይ አስተዋጽኦ እንዲያበረክቱ ወላጆቻቸው፣ መንገድ አሳዮቻቸው እንደሚመክሯቸው ያን ፈለግ የተከተሉ ይመስላሉ።
የዴቪድ ሺንን የቀድሞ አምባሳደር የአምባሳደር ዴቪድ ሺንን ስራዎች አንብቦ የመተቸቱ ሂስ በመስጠቱ ያሸነፈችዋ ኤልሳቤጥ በአይነቱ የመጀመሪያ የሽልማት አይነት ነው ወይስ ከአሁን ቀደምም ሲደረግ የነበረ ነው?
ቆንጂት፣ ዋናው ዝግጅት የስነ ጽሁፍ ውድድሩ በየአመቱ ይደረጋል። ይሄ ውድድር ጥቂት አመታት ሆኖታል። በየአመቱ ለዚህ ሲል የሚታጩ ወጣቶች በተጨማሪ በስነ ጽሁፍ ውድድሩ እንዲሳተፉ ይበረታታሉ። በዛ ስነ ጽሁፍ ውድድር ያሸነፈ እውቅና የሚሰጠዋል፣ ሽልማትም ያገኛሉ፣ ደረጃቸውም በስነ ስርአቱ ይፋ ይደረጋል። የአሁኑ ታዲያ ልዩ የሆነው ቀደም ብዬ የገለጽኩትን አሳዛኙን ሁኔታ ተንተርሰው አምባሳደር ዴቪድ ሺን በኢትዮጵያ ጉዳዮች ከፍተኛ ተሳትፎ ያላቸው በርካታ ኢትዮጵያ ነክ ጽሁፎችን በየዕለቱ የሚጽፉ የኢትዮጵያን ጉዳይ የራሳቸው ጉዳይ አድርገው የሚከታተሉ ሰው ናቸው። የክርስቲያኖችና የሙስሊሞች ግንኙነት በኢትዮጵያ የሚል ጽሁፍ መሰረታዊ ታሪኩን ወደ ኋላ ተመልሶ የሚገመግም ጽሁፍ አቅርበዋል። ያ ጽሁፍ ብዙዎችን ትኩረት የሳበ ነው። እሱም መነሻ በማድረግ ወጣቶቹ ያላቸውንም ግንዛቤ ለመፈተሽ የስነ ጽሁፍ ችሎታቸውን ብቻ ሳይሆን አጠቃላይ በኢትዮጵያ ጉዳይና በኢትዮጵያ ታሪክ ላይ ያላቸውንም ግንዛቤ ነገሮችንም የመረዳት ችሎታቸውን ለመገምገም ጭምር የተጋበዘ ይመስለኛል። በዚያ መሰረት ሁሉም ግሩም ጽሁፎች እንደ ጻፉ አስተዋዋቂዋ በስፍራው ተናግራለች። ኤልሳቤጥ ግን ታዲያ የላቀውን ውጤት በማምጣት ተሸንፋለች።
ግሩም ነው። በጣም አድርገን እናመሰግናለን አሉላ። እንግዲህ በመቀጠል ደግሞ በቀጣይ የመስተዋት ዝግጅቶች እነዚህን ወጣቶች አግኝተን ለማነጋገር እንሞክራለን። እጅጉን አድርገን እናመሰግናለን አሉላ።
አመሰግናለሁ ቆንጀት።
የወጣቶች ፕሮግራምህ ነው።
እስማማለሁ። በተቻለኝ ሁሉ ለመሳተፍ ፈቃደኛ ነኝ። በሚቀጥለው እንዳልሹ እነኝም ወጣቶች ይዘን እንመጣለን። እግዜር ይስጥልኝ ቆንጀት።
አድማጮች፣ ለምሽቱ ያሉን ዝግጅቶች በዚሁ ይጠናቀቃሉ። አስተያየቶቻችሁ አይለዩን። በነጻው የስልክ መስመር 2022059942 የውስጥ መስመር 14 ላይ ደውሉልን። በኢሜይል ደግሞ horn@voanews.com ብላችሁ ብትልኩት ይደርሰናል። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ ሙዚቃ እንቆይ።
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የምስራቅ አፍሪካ ሀገሮች የኢኮኖሚ ማህበረሰብ በቡሩንዲ ሊደረግ የታቀደው ምርጫ ቢያንስ በስድስት ሳምንታት ጊዜ እንዲራዘም ጠይቋል። መሪዎቹ የቡሩንዲን የፖለቲካ ቀውስ ለማብቃት በአስቸኳይ የተጠራውን የዳሬ ሰላም ስብሰባ ሲያበቁ ባወጡት መግለጫቸው ሁሉም ወገኖች ግጭቶችን እንዲያበቁ ጥሪ አስተላልፈዋል። የሀገሪቱ መሪዎች ታጣቂ ወጣቶችን እንዲያስፈቱና ስደተኞች የሚመለሱበትን ሰላማዊ መንገድ እንዲያመቻቹም ተማጽነዋል። ዩናይትድ ስቴትስ ቤጂንግ በደቡብ ቻይና ባህር የመሬት ይዞታዋን ለማጠናከር የምታካሄደውን እንቅስቃሴ መተቸቷን ቻይና አጥብቃ ተቃውማለች። የቻይናው ከፍተኛ ወታደራዊ መኮንን አድሚራል ሱን ጃንጎ ዛሬ ሲንጋፖር ውስጥ እየተካሄደ ባለው የመሪዎች የጸጥታ ስብሰባ ላይ ሲናገሩ የሚካሄደው የሰው ሰራሽ ደሴት ግንባታ ትክክለኛና ሕጋዊ ነው ብለዋል። ፕሮጀክቶቹም ለዓለም አቀፉ ማህበረሰብ አገልግሎት እንዲሰጡ የታቀዱ ናቸው ሲሉ ጨምረው አብራርተዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጄኔቭ ወጣ ብሎ በሚገኝ ስፍራ ቢሲክሌት ሲጋልቡ በደረሰባቸው አደጋ የዓለም አቀፍ ጉዞ ፕሮግራማቸው ተስተጓጉሏል። ኬሪ ዛሬ ወደ ጄኔቫ ዩኒቨርሲቲ ሆስፒታል በሄሊኮፕተር ከተወሰዱ በኋላ የሕክምና እርዳታ ተደርጎላቸዋል። ውጭ ጉዳይ ሚኒስቴር መስሪያ ቤታቸው በሰጠው መግለጫ ኬሪ በአደጋው ሳቢያ ሕሊናቸውን አልሳቱም፣ ተረጋግተው ይገኛሉ፣ በቅርቡም ሙሉ በሙሉ ድነው ወደ ሥራ ገበታቸው ይመለሳሉ ብሏል። አደጋው በደረሰባቸው ወቅት ሐኪሞችና የደህንነት ጠባቂዎች በቅርባቸው ነበሩ ተብሏል። የእግር ስብራቱ የደረሰባቸው ውጭ ጉዳይ ሚኒስትር ጆን ኬሪ ወደ ቦስተን ሲመለሱ ተጨማሪ ሕክምና ይደረግላቸዋል። በቃል አቀባያቸው ገለጻ መሰረት ኬሪ ዛሬ ጉዳቱ የደረሰባቸው ቀደም ሲል የቀዶ ሕክምና ከተደረገላቸው ሽንጣቸው አቅራቢያ በመሆኑ ያንኑ ቀዶ ሕክምና ባደረገላቸው ሐኪም ይታያሉ ብሏል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በ1 ሰዓት በመደበኛው ደግሞ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.